እግዚአብሔር ስም ብሩክ ይሁን። በዓለም ላይ በመጽሐፍ ቅዱስ ይመጣሉ ይመጣል እየተባለ የተነገረላቸው በጣም በተደጋጋሚ አንደኛ የመጀመሪያው ጌታ ኢየሱስ ነው። ነገር ግን ከጥንት ጀምሮ ደግሞ ሐሰተኛው ክርስቶስም እንደሚመጣ ተነግሯል። እና በርካታ የመጽሐፍ ቅዱስ አስተማሪዎችና ተማሪዎች ሐሰተኛው ክርስቶስና ክርስቶስን ሲያነጻጽሩ ብዙ የሆኑ ንጽጽሮችን ይወስዳሉ። ኢየሱስ ማን እንደተባለና ሐሰተኛው ክርስቶስ ማን እንደተባለ እንግዲህ ስለ ሐሰተኛው ክርስቶስ አስተምር እንዳልኳችሁ ወደፊት እናያለን። እና ጌታችን ኢየሱስ ክርስቶስ ነው ትልቁ ነገር ሪፈረንስ ፖይንታችን ሐሰተኛው ክርስቶስንም ለማወቅና ለመለየት። ክርስቶስ ኢየሱስን ማወቅ እና ክርስቲያን መሆን እንዴት እንደተያያዙ በጣም ዛሬ በልቤ ሸክም የሆነብኝ ነገር ከዚህ በፊትም በተደጋጋሚ ማስተምረው ነገር ልብ ብላችሁ እንድትጨብጡትና እንድትይዙት የጌታ ኢየሱስ ክርስቶስን ልደት ሰው የሆነበትን ምስጢርና መለኮታዊነቱን አብረን እንመለከታለን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ኢሳይያስ ምዕራፍ 9 ላይ ሁላችሁም ታቁታላችሁ የጥቅስ በቃላችንም ልንለው የሚገባ ነው። ቆመን አብረን እንደው ቃሉም ደስ ስለሚል ለጌታም ክብርን በመስጠት አብረን እናነባዋለን። እግዚአብሔር የተመሰገነ ይሁን። እና ኢሳይያስ የጌታ ኢየሱስን ልደት አስመልክቶ የሚናገረውን ገና በሩቅ ዘመን ረጅም ዘመን ከባቢሎን ምርኮ በፊት በሩቅ ጊዜ ውስጥ የጌታ ኢየሱስን መወለድ ገና ከሩቅ እንዲህ ሲል ይናገራል። ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና እስኪ በሉት ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። እንዴት ያለ ደስ የሚል ቃል ነው! አምላካችን እግዚአብሔር ኢየሱስ ክርስቶስን ጌታ ሆይ አንተ ካልገለጥክልን እኛ በታሪክ ባነበብነው ብቻ አወቅነው ልንል እንዴት ይቻለናል? እግዚአብሔር ሆይ ሐዋርያቶች እርሱን ማን እንደሆነ ከመሰከሩና ከተናገሩ በኋላ ላገለገሏቸው ሁሉ ጌታ ሆይ ኢየሱስ ክርስቶስን እንዲያውቁ ይህንንም ለማወቅ የሚያስችል የመገለጥ መንፈስ እንዲቀበሉ ይጸልዩ ነበር። ጌታ ሆይ እኛ ምን ለምንሃለን? ኢየሱስን አሳውቀን። ኢየሱስን ማወቅ ብርቅ ብቻ ሳይሆን ድንቅ ብቻ ሳይሆን የሕይወታችን ምስጢሩ ማንነታችን የምናውቅበት የኛ የመፈጠራችን ዓላማ መዳን ክርስቲያን መሆን የዘላለሙም ሕይወት ጉዳይ በርሱ እንዳለ ተረድተናል። ጌታ ሆይ አቤቱ እግዚአብሔር ሆይ ልጅህን ልናውቀው በሚገባው ልክ ጌታ ሆይ የምናውቅበትን ጸጋ ስጠን። አይኖቻችንን ክፈት። ይህ ጉዳይ ጌታ ሆይ በቸልተኝነት የሚያዝ እንዳይሆን አክብረን እንድንይዘው ዛሬ ቅዱሱ መንፈስህ እግዚአብሔር ሆይ ይምከረን ያስተምረን በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ማን ነው የሚለውን ስንመለከት በጣም ብዙ ነገሮችን በአይነ ህሊናችን ልናስብ እንችላለን። ብዙ ሰዎች ጌታ ኢየሱስ ክርስቶስ ማን እንደሆነ በወንጌል የተነገረውን ሲመለከቱ ወደ አንድ ሐሳብ ሁሉም ሰው አንብቦ ሊደርስ በጣም ይቸገራል። ጌታ ኢየሱስ ክርስቶስን መጽሐፍቶች እንደሚናገሩት ብቻ ሰዎች ተመልክተው ወደ አንድ ነገር ሊደርሱ ይቸገራሉ። ምክንያቱም ኢየሱስ ክርስቶስን መጽሐፍ ቢገልጠው መጽሐፉ የሚናገረውን ለመረዳት መገለጥ ያስፈልጋል። እግዚአብሔር ሰው አይኑን ካልከፈተለት ኢየሱስ ክርስቶስን የሰውን ታሪክ አንብቦ እንደሚታወቅ ሊያውቀው አይችልም። ጌታ በተወለደበት ዘመን ይኖሩ የነበሩ ፈሪሳውያኖች መጽሐፍትን በመመርመር ይተጉ የነበሩ ናቸው። ለመጽሐፍ ያላቸው እይታ እንደኛ አልነበረም። መጽሐፍትን በማወቅ የዘላለም ሕይወት ይገኛል የሚል ትልቅ ኮሚትመንት ስለነበራቸው አጠናናቸውና ለመጽሐፍት ያላቸው ፍቅር ይሄ ነው የሚባል አልነበረም። ነገር ግን ኢየሱስ በአካል በመካከላቸው ተገልጦ ግን አያውቁትም። ገና ጌታችን ከድንግል ማርያም ተወልዶ በቤተልሔም በነበረበት ጊዜ 70 ሰገል ሊሰግዱ መጥተው የት ነው የሚወለደው የሚመጣው መሲህ ተብሎ ለተጠየቀው ጥያቄ ሄሮድስ ላቀረበው ጥያቄ መልስ የሰጡት መጽሐፍትን ገልጠው ጂኦግራፊካሊ ኢየሱስ የት እንደሚወለድ ትክክለኛውን ቦታ የተናገሩት መጽሐፍ የሚያውቁ ሰዎች ናቸው። ነገር ግን ያስደንቃል። እነዚህ መጽሐፍት የሌሏቸው 70 ሰገል ከሩቅ አገር ስጦታ ይዘውለት መጥተው የሰገዱት ግን መጽሐፍ የላቸው። በጣም ያስገርም ነው። እግዚአብሔር የክርስቶስን ነገር ለማን ይገልጣል? የክርስቶስ ነገር እንዴት ይገለጣል? ውድ ወገኖቼ፣ አብ ከሳበው በቀር ወደ እኔ ሊመጣ ማንም አይችልም አለ ጌታ ኢየሱስ ክርስቶስ። አብ ከሳበው በቀር። ስለዚህ ጌታ ኢየሱስ ክርስቶስን የማወቅ ጸጋ ከእግዚአብሔር የሚገኝ ነው። ደቀ መዛሙርቱን ጌታ መርጧቸው ከእሱ ጋር ሲኖሩና ሲመላለሱ ሰዎች ስለ እኔ ማን ነው ይሉኛል አላቸው። ደቀ መዛሙርቱ ሰዎች ሲሉ የሰሙትን ነገር ነገሩት ለጌታ። አንዳንዶቹ ነቢይ አድርገው እንደሚያዩት፣ አንዳንዶቹ ከነቢያቶች መካከል እንዳንዱ እንደ ኤልያስም ሊያዩት እንደሚችሉ ሲናገሩ ነበር። ነገር ግን እናንተ ማን ትላላችሁ አላቸው። ሁሉም ዝም አሉ። በዚያን ጊዜ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ አለ። ወገኖቼ ኢየሱስን እግዚአብሔር ልጅ ብሎ ማመን ምን ያህል ትልቅ ነገር እንደሆነ ጌታ ኢየሱስ ክርስቶስ ጴጥሮስ ይህንን ባለበት ጊዜ አንተ ጴጥሮስ ነህ፣ ይህንን የሥጋና ደም አልገለጠልም፣ በሰማይ ያለው አባቴን የገለጠልህ ነው። አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ አለ። ጌታ ኢየሱስ ክርስቶስ ቤተ ክርስቲያኑን የሚሰራባት ዓለት አንዳንዶች ሲተረጉሙ ጴጥሮስን ነው። ፔትሮስ ማለት ስቶን ማለት ነው፣ ሮክ ማለት ነው። እና ሮክ ማለት ስለሆነ በአንተ ላይ ቤተ ክርስቲያኔን እሰራለሁ ብሎታል ብለው ይላሉ። ወል ጴጥሮስ በዚህ ጉዳይ ላይ ጥሩ መልስ ራሱ ይሰጠናል። በአንደኛ ጴጥሮስ ምዕራፍ 2 ላይ ሲናገር ወደ ሕያው ድንጋይ የቀረባችሁ አለ ጴጥሮስ፣ ወደ እኔ የቀረባችሁ አላለም። ወደ ሕያው ድንጋይ፣ ሕያው ድንጋይ ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ጴጥሮስ ካለው የበለጠኛ ማለት አንችልም። ጴጥሮስ ወደ እኔ ቅረቡ መሰረት አድርጎኛል ብሎ ጴጥሮስን የነካ ከጴጥሮስ የተገናኘ ቤተ ክርስቲያን የሆነ የምናውቀው የለም። ወደ ክርስቶስ የተጠጉ ግን ሕያዋን ድንጋዮች ሆኖ እንደሚሰሩ ጴጥሮስ ራሱ አስተምሯል። ስለዚህ ጴጥሮስ ምንድን ነው ይህንን ሲናገር ጌታ ኢየሱስ ቤተ ክርስቲያኔን በዚች ዓለት ላይ ሰራለሁ አለ። ይሄ ትልቅ ነገር ነው። ለአገልጋዮች፣ ለቤተ ክርስቲያን ምእመናን ይሄ ትልቅ ቃል ነው። ቤተ ክርስቲያን የምትሰራበት ዓለቱ ማን ነው ብላ ቤተ ክርስቲያን መጠየቅ አለባት። አማኞች ክርስቲያኖች መጠየቅ አለባቸው። ያ ዓለት የኢየሱስ ክርስቶስ የእግዚአብሔር ልጅነት ነው። ክብር ለእግዚአብሔር ይሁን። ዛሬ በብዙ የሥነ መለኮት ትምህርት ቤቶች ብዙ የሥነ መለኮት አስተማሪዎች የኢየሱስን የእግዚአብሔር ልጅነት በብሉይ ኪዳን እስራኤል ልጄ ከተባለው ለይተው አዩትም። የተለያዩ የሮማን ነገስታቶች የአማልክት ልጆች ከተባሉት ለይተው አዩትም። የኢየሱስ ክርስቶስ ልጅነት ዩኒክ ነው፣ ልዩ ነው። በጣም ሰፊ ጊዜ ወስጄ በሬዲዮ በጣም አስተምራለሁ። You have to understand የኢየሱስ ልጅነት ምን እንደሆነ። የኢየሱስ ልጅነት መላእክቶች የእግዚአብሔር ልጆች ተብለዋል። ኢየሱስ ግን ልጅ የተባለበት ሁኔታ different ነው። በጣም completely የተለየ ነው። ኢየሱስ የእግዚአብሔር አንድያ ልጅ ነው። አንድያ ልጅ በሉስቲ። The only begotten son ከእግዚአብሔር ከባህሪው የተገኘ የባህሪ ልጅ ነው። የባህሪ ልጅ ማለት የተለየ ነገር ነው። ዙ ሰዎች ልጄ ነው ይላሉ። አንዳንድ ልጆችን መልካቸው ሲታይ ግር ያሰኛል። በአባቱ ነው ያወጣው በምንድን ነው ሲባል ወይ በእናቱ እንዳነጋገሯቸው ሰዎች አይስተናገሩ አኛንን ያሳደግ ነው የህቴ ልጅ ነው ማለት ዝርዝሩ ነው ያመጡታል። እና ማንም ልጅ እንደሚባል አይደለም ኢየሱስ ልጅ የሚባለው አንድያ ልጅ ነው። ልብ በሉ። አንድ ሰው ሰራተኛውን ቢልክላችሁ እንዲያግዛችሁ እንዲረዳችሁ የተወሰነ ፍቅር ማሳየቱ መርዳቱን የሚያሳይ የደግነቱ ለእናንተ ያለውን አክብሮት ያሳያል። ልጁን ቢልክላችሁ እንደዛ ነው። እራሱን ቢያመጣላችሁ እንደዛ ነው። መመዘኛው ምን ይሆናል? ደረጃና ተዋረድ አለው። ሰዎች የሚሆኑትን ነገር እግዚአብሔር በብሉይ ኪዳን በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ክብር ለእግዚአብሔር ይሁን። አያችሁት? በብዙ አይነትና በብዙ ጎዳና እግዚአብሔር ተናግሮ ቀደም እንዳልኳችሁ ልጃችንን ምልከውኛ ነን፣ ቤት ሰራተኛችንን ምልከውኛ ነን። የተለያየ አይነት አላላክ ሰዎችን ለመርዳት ልንልክ እንችላለን። እዚህ ሀገር ሰዎች የተለያዩ ልዑካኖችን አገሮች ይለዋወጣሉ። ይሲ እግዚአብሔር ራሱ ደግሞ ወደ ሰው ልጆች በብዙ አይነትና በብዙ ጎዳና ሲናገር የኖረው እግዚአብሔር ዕብራውያን ምዕራፍ 1 እንደሚናገረን ምን ይላል እግዚአብሔር ቃል? ዕብራውያን መጽሐፍ ያጠናችሁ ከጥንት ጀምሮ አብረን እንበለውስቲ እግዚአብሔር በብዙ አይነትና ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። በልጁ ካለ በኋላ ዝም አይልም። እርሱም ይልና የልጁን ማንነት ይናገራል። እርሱም ይላል ማን ነው ይላል? የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ አጥያታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በነቢያት እግዚአብሔር ሲናገር የተናገረው ነቢይ ስሙ ማን ነው? ማን ነው ባክ? አረ ስሙን እንትን በልልኝ የተናገረው ትንቢት እንዳመልጠኝ ብሎ የነቢዩን ማንነትና ስሙን የሚያጠና ዘር ትውልዱን የሚያጠና የለም። ነቢያቶች ሲናገሩ እኔ ከሌ ባላለው አባቴ ከሌ ነው ዘሬ እንደዚህ ነው እንዲኔ ያደግኩት ብለው ለትንቢታቸው ታሪካቸውን አይናገሩ። ማንነታቸው ላይ አይደለም የትንቢቱ ግርማና ሞገስ ያለው ስልጣኑ ያለው። የሚናገሩት መልእክት በመንፈስ ቅዱስ እየተነዱ ስለሚናገሩ ከእግዚአብሔር የሆነ ስለሆነ የሚናገሩት መልእክት ስልጣኑን የሚያገኘው ከማንነታቸው አይደለም። ምክንያቱም ማንነታቸው ከመልእክቱ ጋር ተቀላቅሎ ወደሚሰሙት ሰዎች አይሄድም። ማንነታቸው ተቀላቅሎ ወደ ሰሙት ሰዎች አይሄድም። እንዲሄድም አይፈልግም። እግዚአብሔር አይፈልግም። መልእክቱ እግዚአብሔርን የሚያገናኝ እንጂ ነቢያቶቹን ከህዝብ የሚያቆራኝ አይደለም። እግዚአብሔር እንድናስተውል ይርዳን። እነዚህ ነቢያቶች የሚናገሩት መልእክት በቃል የሚነገር እግዚአብሔር ይላል እግዚአብሔር ይላል እያሉ ስለሆነ የሚናገሩት የሚናገረውን እግዚአብሔርን ነው ሰው የሚሰማው። ትንቢተ ሐጌ ላይ ስታነቡ ምን ይላል?
ህዝቡም የነቢዩን የሐጌን ቃልና የአምላካቸውን ድምጽ ሰሙ ይላል። ስለዚህ እግዚአብሔር የሚገናኝበትን ቃል ነው የሚናገሩት።
በዘመን መጨረሻ የተናገረ ልጁ ግን ቃል ተናጋሪ አይደለም፣ ራሱ መልእክት ነው።
ስለዚህ ማንነቱ መገለጥ አለበት። ማን ነው እሱ ይሄ በልጁ የተናገረ? ወይም በሌላ አባባል ኢየሱስ ማን ነው የሚለውን የተናገረው መልእክት ልወቅ ብትሉ በኢየሱስ እግዚአብሔር ምን ተናገረን? በኢሳይያስ ይሄን ተናገረን፣ በኤርሚያስ ይሄን ተናገረን፣ በሕዝቅኤል ይሄን ተናገረን፣ በዳንኤል ይሄን ተናገረን ብለን መልእክቶቹን እንደምናጠና በኢየሱስ ምን ተናገረ አይባልም። በኢየሱስ የተናገረው ኢየሱስን ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መልእክቱ ማን ነው? ኢየሱስ እርሱ ራሱ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዚህ ዘመን መጨረሻ በሉስቲ በልጁ ተናገረን። ልጁ መጥቶ ምንድን ነው የተናገረው? እኔ መጣሁት ለአጭር ጊዜ ነው መልእክት ልነግራችሁ፣ አባቴ እንደዚህ በላቸው ብሎኛል ብሎ አላለም። እኔ ሕይወት ነኝ አለ። እግዚአብሔር ይመስገን። እኔ ሕይወት ነኝ፣ የሕይወት እንጀራ ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም። እኔን ያገኙ ሕይወት ያገኛሉ፣ እኔን ያጣ ራሱን ይጎዳል ነው የሚለው ጌታ። እግዚአብሔር ይመስገን። እግዚአብሔር የሰጠን ልጅ ማን ነው የሚለውን ማጥናት የሕይወትና የጥፋት ጉዳይ ነው። የዘላለም ሞትና የዘላለም ኩነኔ ጉዳይ ነው። የኢሳይያስንም ሆነ የኤርሚያስ የታወቁትን ነቢያቶች ስማቸውን ሳላቅ በትንቢታቸው ልጠቀም እችላለሁ። ኢየሱስን ግን ሳላቅ መጽሐፍ ቅዱስ በማን በማነብነብ አትድኑም አትድኑ። መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ሰው ሲያነበንበው ቢሆን አይድንም። ኢየሱስን መጽሐፍት እንደሚናገሩት ማመን አለብን። ክብር ለእግዚአብሔር። ኢየሱስ ማን ነው ነው ጥያቄ። ስለዚህ ነው መጽሐፍ ቅዱስ በልጁ ተናገረን። ይሄ ልጁ ማን ነው? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አረገ? ተቀመጠ። ክርስትና ኢየሱስ ነው። ዛሬ ባለች ቤተ ክርስቲያን ብዙ 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 አጋንንታም የሆነ ነገር አለ። ጸረ ክርስቶስ አንታይ ክራይስት የሚለውን ቃል ብትመለከቱ በዮሐንስ መልእክቱ ነው ውስጥ ነው የክርስቶስ ተቃዋሚ የሚለው ያለው። ያ ቃል በግሪክኛ ሲጠና ጸረ ክርስቶስ የሚለው ክርስቶስን መተካት ወይንም ክርስቶስን መቃወም፣ ሁለቱንም የሚያሳይ ባህሪ ያለው አጠራሩ። ክርስቶስን መተካት ወይንም ደግሞ ክርስቶስን መቃወም የሚሆን ባህሪ አለው። በቤተ ክርስቲያን ውስጥ ክርስቶስ የክርስትና ሕይወት ጉዳይ ላይ ዋና የሚሆንበትን ምስጢር እጅግ 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 ተጠንቅቀን ካላየነው ሃይማኖት አልባ የሆነ ክርስቶስ አልባ የሆነ ሃይማኖት ሊኖረን ይችላል። እምነታችን ከንቱ ሊሆን ይችላል። እግዚአብሔር የተመሰገነው። ኢየሱስ ክርስቶስ አስተምሯል፣ ሰብኳል፣ ትንቢት ተናግሯል፣ ታምር ድንቅ ሰርቷል። ነገር ግን ያደረጋቸው ሁሉ ስለሱ ማንነት ሊያሳዩ የተደረጉና የሆኑ ናቸው እንጂ ሌላ ምንም ሚሽን የላቸውም። የታምራቶቹ ሚሽንና ዓላማ የምልክትነት ሥራ ነው የሚሰሩት። ክብር ለእግዚአብሔር ይሁን። የምን ሥራ ነው የሚሰሩት? የምልክትነት ሥራ ነው የሚሰሩት። ምልክት ምንድን ነው? ወደ ቤታችን ሰው እንዲመጣ ቢሆን ጂፒኤስ ከሌለው ምልክት እንሰጠዋለን። እንደዚህ ያለ ጋዝ ስቴሽን አለ፣ እሱን ስታይ ራይት ታረጋለህ፣ ከዛ በኋላ እንዲት አለ እንዲት ሆናለ እያልን እንደምንል ያንን ምልክት ሲያይ ኦ ቤቱ ይሄ ነው ብሎ ሰውየው እንደማይቀር ወደ ቤቱ መዳረሻ አርገን ምልክት እንደሰጠነው እንደሚያይ ሁሉ ኢየሱስ የሰራቸው ነገሮች ሁሉ ስለ ኢየሱስ ይናገራሉ። እንጂ በራሳቸው ምንም አይደለም። ምንም አይደሉም በራሳቸው። የሚገርማችሁ አይሁድ ምልክትን ይፈልጋሉ። የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን ሐዋርያቶች ታምር ሰራተኞች አይደሉም? ወይም ለግሪኮች ጥበበኛ ሆኖ የሚታዩ አይደሉም? ኢየሱስ 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 የመልእክታቸው ማዕከል ዋና ከምንም ሳይቀየጥ ሳይለወስ ሳይደባለቅ ብቻውን ሆኖ እንዲቀርብ ይጠነቀቃሉ። ግሪኮች ጥበብ ፈላጊዎች ናቸው። እና ያው አንድ ጊዜ አርዮስፋጎስ በሚባል ግሪክ ፈላስፎች በሚሰበሰቡበት ቦታ ጳውሎስን አግኝተውት እስቲ ለፍላፊ ምንድነው የሚለው እስቲ እንስማው አሉ። ለምን? አዲስ ነገር መስማት የሚወዱ ናቸው። ምክንያቱም የሰውን ልብ ሁሉ የማረከ ነገር አለ የለማ? ይሄ ፈላስፋ ይሄን ሌላው ይሄን ሌላው ይሄን ይላል። አንዱ ዓለም ቅዠት ነው ይላል፣ አንዱ ዓለም እንዲህ ነው ይላል። ምን ባይምሯቸው የተወለደውን ሁሉ ፍልስፍና የሰው አይምሮ የፈጠረው አስተሳሰብ ሁሉ ሃይማኖት የመሆን ባህሪ ነበረው። ሐዋርያ ጳውሎስ የሚናገራቸውን ሲናገር እንግዳ መልእክትን የሚናገር ይመስላል። ያንን የፈላስፎቹን አገር ኢየሱስ ወረሰ። ክብር ለእግዚአብሔር ይሁን። ኢየሱስ ሮማን ወረሰ። ባልተማሩ ሰዎች ተሰብኮ እንዴት አርጎ አንተ ናዝራዊ ብለህ ብለህ መጨረሻ ድል ነሳህ አንዱ። ያ እንደ ደካማ የተሰቀለው ኢየሱስ የሮማን ነገስታት ሁሉ ጌታዬ አምላኬ እያሉ የሰገዱለት ሆነ። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ማን ነው የሚለው ነገር በዚህ የልደቱ ሰሞን ትልቅ ክብር እንስጠው። በቤታችሁ ግብዣ ስታረጉ ሰው ሲመጣ ለኢየሱስ ለባለ ልደቱ ክብር ለሚገባው የእግዚአብሔርን ክብር ለሚያንጸባርቀው ጌታ ኃጢአታችንን በደሙ ላነጻው በእግዚአብሔር ቀኝ ለተቀመጠው ሁሉን በስልጣኑ ቃል ለደገፈው በቤታችን ክብር እንስጠው። በልታችሁ ጠጥታችሁ ብላችሁ ክርስማስ እንዳትሉ ኢየሱስን አክብሩ። መመክራችሁ ይሄንን ነው። ይሄንን ክርስማስ ሰው ቤት ብትጋበዙ ይህንን የተወለደልኝን ጌታ ለእኛ ተሰጥቷል የተባለውን ለእናንተ ተሰጥቷል ለዓለም ተሰጥቷል የተባለውን ስሙን ሳንጠራ በልተን አንሄድም። ወገኖቼ ይቅርታ አድርጉልኝ። ምናልባት የሚከለክሏችሁ እንኳን ቢሆን የባለ ልደቱን ሳላከብረው አልሄድም። ከጋበዛችሁኝ ባለ ልደቱ ማን እንደሆነ ጥቂት ተናግሬ እሄዳለሁ ብላችሁ ኮሚትመንት ውስጥ ግቡ። ዝም ብላችሁ ወልታችሁ ተጫውታችሁ እንዳትሄዱ። ባለ ልደቱን አክብር። ጸረ ክርስቶስ የሚሰራውን ታያላችሁ። ማን ነው የሚከበረው በዚህ ጊዜ? ብዙ ሰዎች ልጃችን ጋዜጣ የሆነ እንትን ሳውስ ካውንቲ ጋዜጣ ላይ አውጥተውታል እና ጋዜጣውን አምጥቶ አሳየኝ እና የምትወደው በዚህ ሲዝን ምንድን ነው መዝሙር ብለው ነው የሚጠይቋቸው እና ሳንታ ምናምን እንደዚህ ልጆቹ በሙሉ የመረጡት አለ ግድግዳ ላይ አርጊዋለሁ ታውታላችሁና የሌላውን ልጅ ስም የሱን ስም ለሌላ አርገው ኤሪክ ብለው ነው ያወጡት አንየልን ፎቶግራፉ ስር እና ልጆች ሲጠየቁ በሙሉ በዚህ ሲዝን ጂሰስ ሴንተር ክራይስት ሴንተር የባለ ልደቱ ኢየሱስ ሳይታሰብ እንዴት ነው የሚሆነው? ገበያ ውስጥ ሳንታ አይደለም? ካርድ ላይ ሳንታ። እንደውም እግዚአብሔርን የሚጣሉማ ጥላቻቸው ከፍተኛ ስለሆነ የእንስሳት ጻይ አለ አይደለም? ሰው ለቤተ ክርስቲያን እንደርኩስ የሚቆጥራቸውን የእንስሳት ፎቶግራፍ ሁሉ ወልደው ሁሉ የሚሰጡ አሉ በክርስማስ። በጣም ጸያፍ ጸረ ክርስቶስ የሆነ ነገር ይካሄዳል። ባለ ልደቱ ማን ነው? ማን ነው የተወለደው? እግዚአብሔር ወንድ ልጅ ነው የሰጠን። ይሄ ወንድ ልጅ ማን እንደሆነ ተመልከቱ ወገኖቼ። አለቅነት በጫንቃው ላይ ያለ በሰማይና በምድር ስልጣን ሁሉ ተሰጠኝ አለ ጌታ። ሃሌሉያ።
እንዴት ያለ ጌታ ነው! ስሙ ድንቅ መካር። የእግዚአብሔር ስም የተባረከ ይሁን። ስምህ እንደሚፈስ ዘይት ነው። ደናግል ወደዱ። ማን ነው እንደዚህ የሚባልለት? በመሐሌ መሐሌ ላይ የምትወደውን ወዳጇን ደናግል ሁሉ ወደዱ ምትል ማን ነች? በብዙ ደናግል የሚወደድ እግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ውድ ወገኖቼ ስሙ ድንቅ መካር። የጌታ ኢየሱስን ስም ጠርታችሁ በሕይወታችሁ ያያችሁት ያገኛችሁት መፍትሄ የለም? ጨለማ ከቧችሁ እስኪ ከሆነ ፈተና ሲገጥማችሁ የጌታን ስም ጥሩት። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ኢየሱስ ስም ጉልበት ሁሉ ያንበረክካል። የእግዚአብሔር ስም የተባረከ ይሁን። አንድ ጊዜ አንድ ወዳጄ ሲነግረኝ የሚያቃት ልጅ በቄራ ውስጥ ትሄድ ነበርና ሰው እያስቆሙ የሚዘርፉ ወሮ በላዎች ያኔ የበዙበት ዘመን ነበረ። የቦምባርድ ምናምን የሚባል ነገር የተነሳበት። አንቺ ቦርሳሽን አምጪ አሏት። ሰጠች። ፈራችና ለነፍሷ ጃኬትሽን አምጪ አሏት። አወለቀች። ከዛ ደግሞ ቀጠሉና ይሄ ጃኬቱ ከለበሰችው ከታችኛው ጋር ይሄዳል። እሱንም አውልቀል። አረ በኢየሱስ ስም ስትሄጅ ጴንጤ ጴንጤ ብለው ጥለውላት ሄዱ። በፍርሃት ራቁቷን ላስኬዷት። ሌላው ሲሄድ በላጇን ሰጥታ ነበረ። እንደ ራቁቴን ግን በኢየሱስ ስም ራቁቴን አልሆንም ብላ ስሙን ስለጠራች ጥለውላት ሄዱ አለ። የኢየሱስ ስም ያድናል። የእግዚአብሔር ስም የተባረከ ይሁን። የጌታ ስም ያድናል። እህታችን ስትመሰክርልን ነበር አንድ ጊዜ በአይሮፕላን ላይ። ስንት ጫማ ላይ ነበር አይሮፕላኑ ያለው? አጋንንት አይሮፕላን ላይ እሷ እዛ እየሰራች በጌታ በኢየሱስ ስም እንዴ ይህንማ አይቻለቅም ብላ በጌታ በኢየሱስ ስም አጋንንት ከአይሮፕላን ከደመና በላይ እየበረረ የኢየሱስ ስም እዛም ይሰራል። መሬት ላይ ብቻ አይደለም ይሰራው፣ ቤተ መቅደስ አይደለም ይሰራው። ኢየሱስ ጌታ ነው። ስሙ ድንቅ መካር በለው እስቲ። እንደው ቢያንስ ቢያንስ እንደኔ መስበክ እንኳን አልችልም ብትሉ እኔ ላንብብላችሁ በጣም ደስ የሚለኝን ስለሱ ስለ ጌታ የተነገረውን። ይሄ ባለ ልደት የእግዚአብሔር ልጅ ኢየሱስ ክርስቶስ ማን እንደሆነ ለሰው ልጆች ሁሉ የተሰጠው ላንብብላችሁ ብላችሁ በእግዚአብሔር ፍርሃት በጌታ ፍቅር ሆናችሁ አንብቡላችሁ። ይሄን ረጋ ብላችሁ ብታነቡት ቃሉ በቂ ነው። ክብር ለእግዚአብሔር ይሁን። ስሙ ድንቅ መካር በሉ እስቲ። ማን ሰበሰባችሁ? ማን አመጣን? አሁን እኛ እንደው እንወዳጅ ብንል ግማሾች በቴስታ በዱላ ተደባድበን ምን ላይ ነን ወገኖቼ? ባስተያየታችን ምንድን ነው የሚያይ ምናምን የምንባባልን? ማን አጣጣመን? ኢየሱስ በምክሩ በሚፈውሰው ጸጋው የሰበሰበን የጌታ ስጦታዎች ነን። ክብር ለእግዚአብሔር ይሁን። ትዳራችን በማን ጣፈጠ? ስንቶቻችን ኬዮቲክ የሆነ ትዳር ሊኖረን ይችል ነበር? ማን ነው ያጣፈጠን? በእርግጫ ብለን ትዳራችን አፈራርሰን ዲስፈንክሽናል የሆነ ላይፍ ውስጥ እንገባ ነበር። ኢየሱስ ድንቅ መካር የሆነ ጌታ፣ የእሱ ፍርሃት የእሱ ፍቅር ኑሯችንን አጣፈጠው። የእግዚአብሔር ስም የተባረከ ይሁን። ኃያል አምላክ ነው ኢየሱስ ክርስቶስ። ታላቅ አምላክ ነው። አምላክ የሚለው ቃል ለኢየሱስ ክርስቶስ መነገሩ ለብዙዎች ግራ ይገባቸዋል። ምክንያቱም ኢየሱስ ክርስቶስ ማን ነው የሚለውን በቤተ ክርስቲያን ውይይቶች ተነሱ። ማን ነው ኢየሱስ? እና ጌታ የሚለው ቃል እኛ ዛሬ እንደምናየው አይደለም። ለማንም ሰው ጌታ እንደምንለው በዚያም ዘመን ጌታ የሚለው ቃል ለአምላክ ይውላል። ትልቅ ባለስልጣን ለሆነ ይውላል። ለነገስታት ለመሪዎች ያውሉታል። ነገር ግን አይሁዳውያኖች ጌታ የሚለውን ግን አዶናይ ሲሉ እግዚአብሔርን ሲጠሩ ትልቅ ስፍራ ነው የሚሰጡት። የአምላክ ስፍራ ነው የሚሰጡት። አምልኮ ለሚቀበል ነው ያንን ማዕረግ የሚሰጡት። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር ምን ታረጋለህ? ትድናለህ። ማንነቱ ነው። መዳን የሚባለው ነገር የሆነ ፕሮሰስ አይደለም። ክርስቶስ ላይ ያነጣጠረ በክርስቶስ ላይ ባረፈ እምነት ነው ምንድነው። ክርስቶስ ላይ ባረፈ እምነት ነው ምንድነው። የክርስቶስ ማንነት ነው የእምነታችንን ኳሊቲውን የሚለካው። ኳሊቲው የሚለካው ያመንነው ጌታ ነው። ያመንኩትን አውቃለሁ አለ ጳውሎስ። ክብር ለእግዚአብሔር ይሁን።
እና ብዙ ሰዎች ኢየሱስን ስም እንደ ድግምት ይጠሩታል። እና ጳውሎስ በሚሰብከው በኢየሱስ ስም ውጧል አንዱ አጋንንቶችን በሐዋርያት ሥራ ላይ። ጳውሎስን አቃለው ኢየሱስንም አቃለው አንተ ግን ከወዴት ነህ አለው። ከወዴናችሁ ለመሆኑ እናንተ? ቦጫጨቀው ልብሳቸውን እንዳለ። ኢየሱስ ማን መሆኑን ስታውቁ ነው ስሙ ኃይል እንዳለው ምታው። በእምነት ማንነቱን ባስተናገድንበት ጸጋ ነው የስሙ ኃይልና ጉልበት በሕይወታችን የሚሰራው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ኃያል አምላክ። ብዙዎች በጣም ይቸገሩ ነበርና ኢየሱስ ክርስቶስ እንደዚህ ያለ ቦታ ሲሰጠው ማን ነው ኢየሱስ የሚለው ጥያቄ ለብዙዎች ችግር ነበር። በተለይም በመጽሐፍ ቅዱስ ውስጥ ኢየሱስ ቃል ነው የሚለውን ሲወሰድ ብዙዎቹ ሊረዱት የሚችሉ ነገር አልነበረም። በቤተ ክርስቲያን ውስጥ በጣም ትልልቅ ስፍራ ላይ ተቀምጠው የነበሩ ኤጲስቆጶሳት ከነበሩበት ማዕረግ ተዋርደው ሐሰተኛ ተብለው ለመወገዛቸው ምክንያት ኢየሱስ ነው። ቤተ ክርስቲያን ለመከፋፈላቸው ስንት መምህራን የተባሉ አዋቂ የሆኑ ሰዎች ሁሉ ሐሰተኛ ለመባል ምክንያት የሆናቸው ኢየሱስ ነው። ኢየሱስ ወሳኝ ነው። ወሳኝ ነው። ስለዚህ ማንነቱን አስመልክቶ ብዙዎች ሲነጋገሩ የሚነሱ ጥያቄዎች የነበሩትን ጥቂት ልንገራችሁ። አርዮስ የሚባለው ሰው ብዙዎቻችን ሰይጣን ነው የሚመስለን አይደለም? ሂድ አርዮስ እየተባሉ ሲሰደብና ሰው ሲወገስ ስለምናይ አርዮስ የቤተ ክርስቲያን መሪ የነበረ ሰው ባለቅኔ ነው፣ ዘማሪ ነው፣ የስነ መለኮት አዋቂ ነው። እና በጊዜው በነበረው ዕውቀት ኮንስታንቲን የሚባለው ንጉስ ኢንፍሉዌንስ ማድረግ የቻለ ሰው ነው። ትምህርቱ እስከ ጀርመን ብዙ ስፍራዎች ከፍተኛ ተቀባይነትን አግኝቶ የሱ ትምህርት በብዙ ታላቅ ገድልና ትግል ነው ውድቅ የሆነው። አርዮስ የክርስቶስ ማንነት ጉዳይ ጥያቄ ላይ ሲመጣ እግዚአብሔር ፍጥረትን እንዴት ፈጠረ? ከየት ፈጠረ? የሚሉ ውይይቶች ይነሳሉ። ፍጥረት ለመሆኑ ማን ነው? ምንድነው? ከየት መጣ? እንዴት ነው እግዚአብሔር የፈጠረው? ካለ ካንድ ከነበረ ነገር ነው የፈጠረው እግዚአብሔር? ይሄ የፈጠረው ነገር ካለ ነገር የተወሰደ ከሆነ ያ የነበረው ነገር ምንድን ነው? ዘላለማዊ ከሆነ ነገር ተወስዶ ነው የተሰራው? እንዴት ነው እያሉ መቼም ሰው መጠየቁ መመራመሩ አይቀርም። ምክንያቱም ፈላስፎች አሉ። ብዙ የሚያነጋግር ነገር ነበረ። እና የእግዚአብሔር ሰዎች ሁላችንም የምናምነው እግዚአብሔር ፍጥረትን ከምንም ነገር ነው የፈጠረው። ከነበረ ነገር አልፈጠረውም። የነበረ ያለ ለዘላለም የሚኖር ማን ብቻ ነው? እግዚአብሔር ብቻ ነው። ፍጥረትን በቃሉ ነው የፈጠረው። በስልጣኑ ቃል ነው የፈጠረው። ማቴሪያል ወስደን ይሄን ቤት ስንሰራ ይሄ ቤት ከምንድን ነው የተሰራው? ከቦሎኬትና ከእንጨት ከድንጋይ ከብረት ከየት መጣ ይሄ ነገር? ይሄ ነገር አው ቦሎኬቱ በአንድ ወቅት እንዲነበረ እንደዚህ ተሰርቶ እንደምንል ፕሮሰስድ ነገር አይደለም። እግዚአብሔር ሰማይና ምድርን በምኑ ነው የፈጠረው? በቃሉ። አሁን ይሄ እግዚአብሔር ሰማይና ምድርን በቃሉ ፈጠረ፣ ኢየሱስስ ማን ነው ሲባል እነ አርዮስ ያስተማሩት የእግዚአብሔር የመጀመሪያው ፍጡር ነው ኢየሱስ ክርስቶስ። የመጀመሪያው መጀመሪያ ላይ እግዚአብሔር የፈጠረው ፍጡር ኢየሱስ ይባላል። ኢየሱስ ሳይሆን ቃል ነው ይላሉ። ወይም መጀመሪያ ኢየሱስ የሆነው ሥጋ ከሆነ በኋላ ነው ቃል። መጀመሪያ እግዚአብሔር የፈጠረው እሱን ነው ይላሉ። ወልድን መጀመሪያ የፈጠረው። ስለዚህ ኢየሱስ ክርስቶስ ከዚህ ከመጀመሪያው በፊት ማን ነበረ? እግዚአብሔር አብ ብቻ ነበረ ይላሉ። ከዚህ በኋላሳ አሁን አብም እንደነበረ አለ ማን አለ? ወልድ አለ። ወልድ ምንድን ነው እሱ ስፍራው? ከሌሎች ፍጥረታት ሁሉ መጀመሪያ ስለተፈጠረ ሌሎች ፍጥረታት ሲፈጠሩ አጋዥ ሆኖ ከአብ ጋራ ወልድም አብ ወልድንም እየተጠቀመ የተፈጠሩ ስለሆኑ ጌታ ቢባል በሌሎች ፍጥረታት ምን አይነት ጌታ ነው? ከትልቁ አምላክ ስር ያለ ከትልቁ እግዚአብሔር ስር ያለ ትንሽ አምላክ ነው። small letter g god ነው ይላሉ really እና እንደዚህ ያሉ ነበር የሚያስተምሩት እናሪዮስ የእግዚአብሔር ሰዎች ቤተክርስቲያን ጻንታይ ኖሮችው አሁንም የምትቀበለው ኦርቶዶክሳዊ ኦርቶዶክስ ማለት የግሪክ ቃል ነው ግዕዝ አይደለም ወገኖቼ ኦርቶዶክስ ማለት እውነተኛ ማለት ነው ስለዚህ ኦርቶዶክሳዊ ሲባል የኢትዮጵያ ኦርቶዶክስን መጥቀስ ሳይሆን ወይም ሌላ ኦርቶዶክስን ሳይሆን እውነተኛ ለማለት ነው ኦርቶዶክሳዊ ትምህርት እውነተኛ ትምህርት ይሄንን አይቀበልም እና ኢየሱስ ክርስቶስ እግዚአብሔር አብ ብቻውን ኖሮ መጀመሪያ የሌለው አምላክ እሱ ነውና በኋላ መጀመሪያ ላይ ወልድን ፈጠረ የሚል ነገር የለም ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ስንመለከት የሚናገራቸው ቃላቶች አሉ በመጀመሪያ ይልና ምን ይላል እ መጀመሪያ ያልነው ይሄ ነው አይደለም መጀመሪያ ላይ ቃል ምን እንደነበረ ነበረ ይላል ነበረ ማለት ምን ማለት ነው እ ነበረ ማለት መጀመሪያ ለሌሎች ፍጥረታት መጀመሪያ ይሁን እንጂ ለቃል ግን ነበረ ከማን ጋር ነበረ ማን ነበረ ሶስት ነበረው የመጀመሪያው ነበረ ነበረ ሲል ሁለተኛው ቃልም ማን ነበረ እግዚአብሔር ነበረ ይላል ሶስተኛው ነበረ ቃልም ከማን ጋር ነበረ ከእግዚአብሔር ጋር ነበረ ይላል ዋው አሁን እንደዚህ ይላሉ እነዚህ ጆቫዊ ተነሶች ብዙ ጊዜ ይሄን ነገር ሲያስተምሩ ጆቫዊ ተነሶች ሶስተኛውን ነበረ ቃልም ከእግዚአብሔር ጋር ነበረ 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 እና ይሄንን ሲናገሩ አዎ ቃልም እግዚአብሔር እኮ ነበረ የሚለው ስሞል ሌተር ጂ ጋድ ነበረ ነው የሚለው ይላሉ እንደዛ ያለ ነገር የለም ከየት አመጣችሁ ስትሏቸው ግሪኩ እንዲህ ይላል ይሏቸዋል ግሪኩ ስትመለከቱት የእግዚአብሔር ሰዎች ሲጽፉት በሙሉ በካፒታል ሌተር ነው የጻፉት ከእግዚአብሔር ጋር ነበረን ካፒታል ሌተር ጂ ወይም ቴታን በካፒታል ሌተር ቴዎስ የሚል ቃል ነው ስሞል ሌተሩን ደግሞ ቴታን ስሞል ሌተር የሚል አርገው አልጻፉ ቃልም እግዚአብሔር ነበረ ለትልቁ አምላክ ለትንሹ አምላክ የሚባል ነገር በንባብ ልታገኙ አትችሉ ቃልም እግዚአብሔር ነበረ ታዲያ እንዴት ሊሆን ይችላል? ስንት አምላክ ልናመልክ ነው እንዴ? እንዴት ነው የሚሆነው? ይሄማ መሆን አይችልም እንዴ? ሎጂካል አይደለም። ምንድነው ሎጂክ? የእግዚአብሔር ቃል የሚነግረንን አምኖ መዳን ነው መስማ በመስማት የሚገኝ እምነት ነው እንጂ ያለን በሎጂክ እምነት ምን ማለት ነው? የሎጂክ እምነት ምን ማለት ነው? ሎጂካል አይደለም ማለት። መጽሐፍ ቅዱስ ስለ እግዚአብሔር የሚናገረው እግዚአብሔር ስንት ነው? አንድ አምላክ ነው። አሁን ሰዎች እንዴት ታዲያ አንድ አምላክ ሶስት ሊሆን ይችላል? እንዴት ሁለት ላረጋችሁት እኮ አሁን አባ አለ እንደገና ወልድ አለ እሱንም እግዚአብሔር ሎጂካል እናርገው ሎጂካል እናርገው እንዴ ነው ሎጂካል የሚሆነው? ይሄ እግዚአብሔር ነው ብለን ያልነው መጀመሪያ ነበር ያልነው ስሞል ሌተር ነው እንደሱ ኢትስ ሎጂካል ሎጂካል እንዴስ ራስ አስበው በመጀመሪያ ምን ነበረ ማርከር ነበረ ማርከርም በተስፋዬ ዘንድ ነበረ ማርከርም ተስፋዬ ነበረ እንዴ አንተ ማርከር ነህ እንዴ ማርከር ካንተ ጋር ነው እንጂ ያለው ማርከርና ተስፋዬ እንዴ ነው ሎጂኮ ነው መጣው አያችሁት ማይሄዱ ነገሮች እና ብዙ ሰዎች ይሄን ሲያዩ ጥበብ የተገለጠላቸው ይመስላቸዋል ውድ ወገኖቼ ኢየሱስ ክርስቶስ መጀመሪያ ነበረ የሚለው ሊጣል የሚችል ቃል አይደለም ገባችሁም አልገባችሁም ተረዳነውም አልተረዳነውም ኢየሱስ ነበረ ክብር ለእግዚአብሔር ይሁን በመጽሐፍ ቅዱስ ስንመለከት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል ማን ነው የሰጠን አንድያ ልጁ ይሄ አንድያ ልጁ ልዩ ልጅ እንደሆነ በምን እንረዳለን ይሄ አንድያ ልጅ ልዩ ልጅ መሆኑን በምን እንደምናቀው ከመላእክት ኢብራውያን ጻፊ ቁጥር 4 ላይ ምዕራፍ 1
አንተ ልጄ ነህ ብሎ ያለው ለኢየሱስ እንደተባለ አንተ ልጄ ነህ ብሎ ሲንግል አውት አርጎ ልጄ ያለው ማንንም ምን ማለት ነው ታዲያ ልጄ ማለት ኢየሱስ ኢየሱስ ለእግዚአብሔር ልጄ ተባለው ምንድነው የአርዮስን ትምህርት የተቃወሙ የእግዚአብሔር ሰዎች ኢየሱስ ከምንም ነገር አርዮስ እግዚአብሔር ኢየሱስን ከምንም ነገር ነው የፈጠረው ብሎ ሲል መጀመሪያ ነገር ሁሉ ሲጀመር በኢየሱስ ነው የተጀመረው እሱን ጌታ መጣው ከምንም ነገር ፈጠረው ኖ ኢየሱስ የእግዚአብሔር ቃል ነው ቃል ማለት ምንድነው እግዚአብሔር ያለ ቃል የኖረበት ጊዜ የለም የእግዚአብሔር ማንነት የሚገለጥበት የባህሪ መግለጫ የሆነ ቃሉ ነው እግዚአብሔር ዴቨሎፕ አረግም በፕሮሰስ ካንድ አይነት ኢንሲግኒፊካንት ወይም ኢንኮምፕሊት ከሆነ ቢንግነት ወደ ኮምፕሊት ቢንግነት አይመጣም እግዚአብሔር ሁል ጊዜ ያለና የነበረ ፍጹም አምላክ ነው ዳይአሌክቲካል የሆነ ህግ ለውጥ የሚያመጣው በፍጥረት ላይ ነው አምላካችን ግን አይለወጥም ፍጹም አምላክ ነው እግዚአብሔር ዘላለማዊ ነው ማለት በዘላለማዊ ባህሪው ላይ ምንም አይነት ለውጥ በጊዜ ብዛት ወይም ከውጭ በሚመጣ ኃይል በየትኛው መንገድ ኢንተርናል ኦር ኤክስተርናል ቼንጅ የለውም ዋይ ፐርፌክት ስለሆነ ፍጹም ስለሆነ የሚለወጥ ነገር ምን አለ ወደ አልተለወጠበት ነገር ገና ሊለወጥ ወዳለበት እየደረሰ ስላለ ፍጹም ነው ሊባል አይችልም በፕሮሰስ ላይ ያለ ነገር ፍጹም አይባልም ነገር ግን የአምላካችን እግዚአብሔር ግን ፍጹም አምላክ ነው ወልድ ልጅነቱ ዩኒክ ነው ከመላእክቶች ሁሉ ይለያል ዕብራውያን ምዕራፍ 2 ቁጥር 4 ላይ ምን ይላል? የያዘው ይላል የመላእክትን ዘር አይደለም ይላል። የመጀመሪያው መልአክ ነው ከመላእክቶች አንዱ የመጀመሪያው ነው እንደውም ሊቀ መላእክት ነው የሚሉም አሉ። አረከና አካቴው ሚካኤል ነው የሚላሉ አንዳንዶቹ ኢየሱስ ክርስቶስ። ውድ ወገኖቼ ከመላእክት አንተ ልጄ ነህ ተብሎ ኢየሱስ እንደተባለ የተጠራ ይላል። የያዘው ይላል የመላእክትን ዘር አይደለም ይላል። መልአክ ሆኖ ሰው ሆኖ ከሆነ መልአክ ሆኖ ሰው ሆነልን እንላለን። ነገር ግን የዕብራዊ ጻፊ ከምዕራፍ 1 ጀምሮ ወገኖች ከምዕራፍ 1 ጀምሮ ከቁጥር 4 ጀምራችሁ ብትመለከቱ እስከ መጨረሻው ድረስ ስታዩ ኢየሱስ ክርስቶስ ከመላእክቶች የተለየ እንደሆነ ያሳያል። ክብር ለእግዚአብሔር የተሰጠን ወንድ ልጅ ኃያል አምላክ የተባለው መላእክቶች የሚሰግዱለት ጌታ ክብር ለእግዚአብሔር ይሁን። እናንብበው ምን እንደሚል ኢየሱስ ማን ነው? ክብር ለእግዚአብሔር ይሁን። ይሄ ሰማይ መና የህይወት እንጀራ ነው ኢየሱስ። የእግዚአብሔር ስም የተባረከ ይሁን። ዕብራውያን ምዕራፍ 1ን ተመልከቱት። ቁጥር 5 ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት ሆናለሁ እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ለማንም አላለም። ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ይላል። ልጁ እዚህ ካታጎሪ ውስጥ እንደሌለ መላእክቶችን ሲጠራቸው ኮሌክቲቭ በሆነ የወል ስም ነው የሚጠራቸው ኮሌክቲቭ በሆነ ነው። የእግዚአብሔር መላእክት ሁሉ ይላል በሉት እስቲ ምን ያርጉለት ይላል ለርሱ ይስገዱ ይላል። መላእክቶች ሲያዩት ይሰግዱለታል። ራእይ ምዕራፍ 5ን ማየት ነው። የእግዚአብሔር መላእክት ሁሉ የሚሰግዱለት ጌታ ነው። እግዚአብሔር እንድናስተውል ይርዳል። አዳኜ ማን ነው? የተሰጠኝ ወንድ ልጅ ማን ነው የሚለው ለማወቅ ማንነቱ ላይ ያጠነጠነ ልብ ሊኖረን ያስፈልጋል። ሲሪየስሊ ማሰብ አለብን። ውድ ጌታ ልጆች በፍጹም በጌታ ጸጋውኝ ልምከራችሁ ኃይማኖታችን ሰርፌስ ቱ ሰርፌስ የሆነ ባህር ያለው አንዳንድ ጊዜ ከላይ ከላይ ነው የምንሄደው።
ልባችን ወድቆበት ልብ እንበል የሚባለው ነገር ልቡን የጣለበት ብቻ ነው በእግዚአብሔር ቃል ላይ የከበረ ነገር የሚያገኘው። እነዚህ ቃሉን ሰምተው የሚያስተውሉ ናቸው ይላል። አንዳንድ ሰው የተናገረውን ሃሌሉያ ለማለት ይቸኩላል፣ አሜን ለማለት ይቸኩላል፣ ጌታ ይመስገን ለማለት ይቸኩላል። ግን አሜንም ሃሌሉያም ማለቱ መልካም ነው። ነገር ግን የምንለውን እናስተውለዋለን ወይ? ኢየሱስ ማን ነው?
የእግዚአብሔር ስም የተባረከ ይሁን። ማን ነው ይሄ ኢየሱስ? ስለዚህ እግዚአብሔር መላእክት ሁሉ የሚሰግዱለት
የመላእክ አይነቶችን ሁሉ ጥሩ ወገኖች፣ የመላእክት መጽሐፍ አለኝ። ስለ መላእክቶች በጣም ትልቅ ቮሊዩም መጽሐፍ አለ። ብዙ ስማል እኔ ከየት እንደተገኘም ስማቸውን አላቅም። የአይሁዶች ትራዲሽን ውስጥ የሚነሱ ብዙ የመላእክት አይነት አለ። ነገር ግን የብራዊ ጸሐፊ እኛ እግዚአብሔር በዘመን መጨረሻ የተናገረ ልጁ ግን አባቶቻችን በአባቶቻችን ከተናገራቸው ነቢያትም ልዩ ነው፣ በሰማይና በምድር ካሉ መላእክቶችም ልዩ ነው። የእግዚአብሔር ስም የተባረከ ይሁን። እንኳን መላእክትን በሱ ጉዳይ በአዲሱ ኪዳን በደሙ በመረቀው ልናስገባቸው ይቅርና እሱ ልዩ ነው፣ ከነሱ ሁሉ ይበልጣል። መላእክቶች ለሱ ምንድን ናቸው? መናፍስቶች፣ አገልጋዮቹ፣ የእሳት ነበልባል አድርጎ ተለዋዋጭ በሆነ ባህሪ ቫሪያብል ኔቸር እየሰጠ በተቀያየረ ባህሪ ለላካቸው ተልእኮ የሚመች ተፈጥሮ እየሰጠ የሚያሰማራቸው አገልጋዮቹ ናቸው። ሚካኤል የሱ አገልጋይ ነው። ገብርኤል የሱ አገልጋይ ነው። ክብር ለእግዚአብሔር ይሁን። ስለ ልጁ ስታ አምላክ ሆይ ይለዋል። ሃሌሉያ። አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድ ካመጽንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። እነዚህ ጓደኞቹ እነማን ናቸው? ይሄ እጅግ አስደናቂ ነገር ነው። በርካታ የእግዚአብሔር ሰዎች አፖስቶሊክ ፋዘርስ የሚባሉት ቸርች ፋዘርስ የሚባሉት በዚህ ጉዳይ ላይ የሰጧቸውን አስተያየቶች ሁሉ ተመልክቻለሁ ወገኖቼ። ሁሉም የሚሉት በደሙ የዋጃቸውን ሰዎች ነው በዚህ ቦታ ላይ ጓደኞች የሚለው። ምዕራፍ 2 ላይ ተመልከቱት፣ ቁጥር 10 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ካንድ ናቸው። ቀዳሽና ተቀዳሽ። ቀዳሽ ማን ነው? ኢየሱስ። ተቀዳሽ ተቀዳሽ እጃችሁን እስቲ አውጡ። የሚቀድሰውና የሚቀደሱት ካንድ ናቸው ይላል። ይሄንን ያለን አያችሁት? ቁጥር 13 ተመልከቱ። ስለዚህም ምክንያት ስምህን ለወንድሞቼ ነግራቸዋለሁ፣ በማህበር መካከል በዜማ መሰግናለሁ። የመታሰቢያውን እራት በሰጠ ጊዜ በዜማ አብሮ ዘምሯል። ደግሞ ምን ይላል? እኔ በእርሱ ታመናለሁ፣ ደግሞም እንደሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ጌታ ኢየሱስ ወንድማችን ነው፣ አምላካችን ነው፣ ወንድማችንም ነው። ለምን? ሰው ሆኗልና፣ ወንድ ልጅ ተሰጥቶናልና። እንዴት ተሰጠንን ካላስተናገድነው እንዴት ይሆናል? አንዳንድ ሰዎች አንዳንድ ነገር ተሰጧቸው አይጠቀሙበትም። ወንድ ልጅ ተሰጥቶናል። የተሰጠን እንዴት እናደርገዋለን? የምታከብሩት ሆሊዴ አይደለም እግዚአብሔር የሰጣችሁ። የተሰጣችሁ ወንድ ልጅ ነው ማክበር ያለባችሁ። እዚህ ዘመን የክሪስመስ ጊፍት ምን አገኘ ሲሏችሁ፣ ትልቁን ስጦታ ብሏችሁ። ማን ነው ሲሏችሁ፣ ኢየሱስ። ማን ነው የሰጠን? ኢየሱስ። ዘንድሮ ስጦታ ያገኘሁት ከላይ ነው ብሏችሁ። ማን ነው የሰጠው? እግዚአብሔር አብ። ማንን ሰጠ? ኢየሱስን። አንድ ያ ልጅ ክብር ለእግዚአብሔር ክብር ለእግዚአብሔር። ስለዚህ የእግዚአብሔር ቃል የሚናገረውን ተመልከቱ። ኢየሱስ መልአክ አይደለም። ከመላእክት መካከል ማንም አንተ ልጅ ነህ አልተባለም። እሱ ግን ወደዚህ ዓለም ሲመጣ መላእክቶች ሁሉ እንዲሰግዱለት የታዘዙ እሱ አምላካቸው ሊያገለግሉት በተለያየ ባህሪ የፈጠራቸው ፈጣሪያቸው ነው። እሱ በአባቱ ቀኝ ሲቀመጥ እነሱ ግን በዙፋኑ ስርና በዙፋኑ ዙሪያ ሆኖ ያመልኩታል። ክብር ለእግዚአብሔር ይሁን። እንደውም መላእክቶች ቁጥር 14 ብትመለከቱት ምዕራፍ 1 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሱ ወንጌል ሲሰበክ ሰዎች ሲያምኑ የሚያምኑትን ሊያግዙ ባለሟል ሆነው ወዲያና ወዲህ ይላሉ። ሃሌሉያ። መላእክቶች ዙሪያችንን ሆናሉ። ኢየሱስ በቦታው ካለ ከኢየሱስ ጋር በሆነ ጉዳይ አጋዥ ናቸው። መዳንን የሚወርሱትን ያገለግላሉ። መናፍስት ሆነው ይመጣሉ ዙሪያችንን። This is true. I have seen an amazing experience. በህይወት ያዩአቸዋል። ብዙ እግዚአብሔር ሰዎች በዚህ ጉዳይ ላይ ብዙ ጽሑፍ ጽፈዋል። በህይወታቸው angels encounter ያረጉ ሰዎች አሉ። Angels assignment አላቸው already። የወንጌል ስራ እንዲካሄድ ፋሲሊቴት ያረጋሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ስሙ የተባረከ ይሁን። መዳን የሚወርሱትን ያግዛሉ። ሊረዱ ያሉ ናቸው። እሱ ግን ከነሱ አንዱ አይደለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ምንድነው? ከየት ነው የተገኘው? ኢየሱስ የባህሪ ልጅ ነው። ከምንም ነገር የተፈጠረ አይደለም። የባህሪ ልጅ ነው። የባህሪ ልጅ ስንል ምን ማለት ነው? ለእስላሞች ይሄ ልጅ የሚለው ቃል በጣም ኦፌንሲቭ ነው። እግዚአብሔር አይወልድም አይወለድም ብለው ነው የሚሉት። ልክ ነው። ነገር ግን ኢየሱስ ክርስቶስ ከእግዚአብሔር ሴት ልጅ እንደምትወልድ ባለ ፕሮሰስ አይደለም። ኢየሱስ ልጅ ከሆነ ያነበረበት ጊዜ እንዳለ እንድናስብ አንሆንም ወይ እንላለን? አይደለም። የእግዚአብሔርን ህልውና መጀመሪያ የለውም የሚለውን እንደምናስብ ሁሉ እንደምንረዳ ልጅነትንም በዘላለም ውልደት ነው የምናስበው። በሌላ አባባል ምንድን ነው እሱ? ምንም እንኳን ከፍጥረት ውስጥ እንዲህ ያለ ምሳሌ ማድረግ ባይገኝም የኔና የእናንተ ሁኔታ ሰው የሆነው ባህሪያችን በፕሮሰስ ስለተገኘ ለእግዚአብሔር ምሳሌ የሚሆን በዓለም ላይ ምንም የለም። ምክንያቱም የሰውን ምድር ከምድር አፈር እግዚአብሔር ሰውን ሲያበጀው የሰው አካል ከአፈር ነው የተወሰደው። እንደዚህ ያለ በፕሮሰስ ነው። there is nothing በእግዚአብሔር ላይ ምሳሌ የምናረገው ነገር። ነገር ግን ዘላለማዊ አምላክ ዘላለማዊ ቃል አለው። ዘላለማዊ ልጅ አለው። ያችሁት ይሄ እግዚአብሔር ልጅ ከእግዚአብሔር ጋር የባህሪ ልጅነት አለው። የእግዚአብሔር ልጅነቱ very important ነው በመጽሐፍ ቅዱስ ውስጥ። ዮሐንስ ወንጌልን ተመልከቱት እንዴት አርጎ ክሪቲካል ነገር አርጎ እንደሚያቀርብ። ዮሐንስ ወንጌል የተጻፈበት ምዕራፍ 20 ቁጥር 30 እና 31 ተመልከቱት። ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ምን ታረጉ ዘንድ? ታምኑ ዘንድ አምናችሁ በስሙ ምን እንዲሆንላችሁ? ሕይወት እንዲሆንላችሁ ይተጽፋል። ምን እንድታምኑ ነው ይላል የተጻፈው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። ጄነራል በሆነ ፌዝ አይደለም እንደሆነ፣ ስፔሲፊክ በሆነ ፌዝ ነው እንደሆነ። ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። እግዚአብሔር የተመሰገነ ይሁን። ስለዚህ የናርዮስ ትምህርት ቤተ ክርስቲያን ውድቅ አደረገች። ኢየሱስ የእግዚአብሔር የዘላለም ልጅ ነው። የእግዚአብሔር የዘላለም ልጅነቱ የስላሴን ትምህርት ውይይት ያመጣ ነው። እሱን አሁን ለመናገር ጊዜም አይበቃም። ነገር ግን ታዲያ ኢየሱስ አምላክ ከሆነ የእግዚአብሔር የባህሪ ልጅ ከሆነ ከድንግል ማርያም ደግሞ ሲወለድ እንዴት ነው እሱ ይሄ ነገር የሆነው? እና ሰው መሰል የሆነ አካል ነው ያለው? ማርያም በድንግልናዋ እንዲሁ በቃ እንደ ሴት ፕሮሰስ አይደለም የወለደችው፣ ድንግልናዋ እንደተጠበቀ ነው የተወለደው ብለው ሁሉ የሚያምኑ አሉ። ኢየሱስ ክርስቶስ ፊዚካል ባዲ እንዳለው ወደ መካድ ሁሉ ይደርሳል። ኢየሱስ ክርስቶስ የተወለደው ከማርያም ነው ስንል ሚስጥሩን ማወቅ አለብን። ትውልዱን የጻፉት በትውልዱ ታሪክ የማያፍሩት ሐዋርያቶች የትውልድ አረጉን እንደማንም የሰው ልጅ የአይሁዳውያኖች የትውልድ ታሪክ እንደሚጻፍ ነው የተጻፈው። የአብርሃም የዳዊት ልጅ እያሉ ነው እነ ማቴዎስ የጻፉት፣ እነ ሉቃስ የጻፉት። ስለዚህ ማርያም በምትሃት የመጣች ፍጡር አይደለችም። የእናትና አባት ያሏት የትውልድ አረግ አላት። ኢየሱስ የተወለደበትን የትውልድ አረግ በዮሴፍም በማርያምም በመጽሐፍ ቅዱስ ላይ ተጽፏል። ማርያም ኢየሱስን እንደማንም ሰው እንደሚያረግዝን ያረገዘችው፣ እንደማንም ሰው ተረግዞ በሆነ የመረገዝ ሂደት ውስጥ አልፎ ነው የተወለደው። እንደማንም ሰው በእቅፍ አድጓል፣ ጡት ጠብቷል፣ በግር በምድር ላይ እንደ ሰው አካላዊ እድገት አድጓል። ኢየሱስ ክርስቶስ በአንድም ዝዝ ብሎ በተአምር ብቅ ያለ አይደለም። አወላለዱ፣ አኗኗሩ በጣም ኢምፖርታንት ነው። ይህንን ማዛባት ስህተት ላይ ይጥላል። ለምን የእኛ ዳኝ ነው የምንለው የምንመካበት ኢየሱስ ከእኛ ጋር መመሳሰሉን ማወቅ አለብን። ኢየሱስን ማንነት ከሰዎች ጋር የተመሳሰለበትን ነገር ያጓደለ ወንጌል ስህተት ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ኢየሱስን የሰጠን እግዚአብሔር ነው። ልጁን የሰጠን የሰው ልጅ እንዲሆንልን ያደረገ እግዚአብሔር ነው። ልጁን ሲሰጠን እግዚአብሔር በነገር ሁሉ እንደኛ ሰው ሆኖ በምድር ላይ እንዲመላለስ ሪል ሰው ሆኖ ነው። እጆቻችን የዳሰሱትን አይኖቻችን ያዩትን አሁን ይሄ ብዙ ጥያቄ ያመጣል። ይሄ ኢየሱስ ክርስቶስ አምላክ ነው አለ። አምላክነት አለው። አምላክነት ከሆነ አምላክ ከሆነ እንዴት ነው ሰው የሆነው የሚል ጥያቄ መጣ እና የተለያዩ የእግዚአብሔር ሰዎች የተለያዩ የስተት ትምህርቶችን በመፍጠር የስተት አስተማሪ ሆነው ተወገዙ። የመጀመሪያው አንዱ ምን አለ? አቡሊናሪየስ የሚባል ሰው ነበረ እና ይሄ ሰው ኢየሱስ ክርስቶስ አለ ቃል እና ስጋ አለው። ነፍሱ በቃል ተተክቷል እና በስጋው ከኛ ጋር ይመሳሰላል። እንደዚህ ያለ ጌታ ነው ብሏል። ይሄ ኢየሱስ ከኛ ጋር አንድ አይደለም፣ ነፍሱ ሌላ ነው። እንደኛ ነፍስ የለው። የአቡሊናሪዮስ ትምህርት የሐሰት ትምህርት ነው ተብሎ ተወገዘ። ሌላ ደግሞ ሌላ አስተማሪ መጣ። የለም እንዴ እንደዚህማ አይደለም እንዴ ኢየሱስ ክርስቶስ በምድር ላይ እንደማናችንም የበላ የጠጣ መከራ የተቀበለ በብዙ ችግር ውስጥ ያለፈ ነው። ቃል አለ። ሌላ ደግሞ ምን አለ? ስጋ አለ፣ ኢየሱስ አለ። ስለዚህ እነዚህ ሁለቱ አንድ ባልና ሚስት አብረው እንደሚኖሩ እነዚህ ባልና ሚስቶች አብረው እንደሚኖሩ አንድ ስጋ እንደሚሆኑ እነዚህ ሁለቱ ተስማምተው ቃል መለኮትና ሰው የሆነ ኢየሱስ በአንድነት በኢየሱስ ላይ አሉ ብሎ ቁጭ አለ። የኮንስታንቲኖፕል ቤተ ክርስቲያን መሪ የነበረ ሰው ነው። ተወግዞ ከቤተ ክርስቲያን ሐሰተኛ ተባለ። ኢየሱስ እንደዚህ አይደለም። ይሄማ መልቲፕል ፐርሰናሊቲ ያለው ነው። አንዴ ቃል አንዴ ሰው፣ አንዴ ቃል አንዴ ሰው። ኢየሱስ እንደዚህ ሆኖ ወንጌል ውስጥ አይታወቅም። ሌላ ደግሞ መጣና የለም የለም አለ። የአምላክነቱ ነገር የቆረቆረው እና ኢየሱስን ሰው ማድረግ በጣም የሚያመው አውጣክ የሚሉት ደግሞ መጣና ምን አለ? የለም ኢየሱስ ክርስቶስ አለ አይደለም ሰው በሆነበት ጊዜ የሰው ባህሪውን ምን አድርጓል? አያችሁ፣ የሰው ባህሪው ወደ አምላክነት ተለውጧል። ከድንግል ማርያም ከተረገዘበት ጊዜ ጀምሮ ሰው የሚባል ኢየሱስ ማውራት አንችልም። እና የሰው በቤተ ክርስቲያን ጉባኤ ላይ ተጠይቆ ኢየሱስ ከድንግል ማርያም ሲወለድ አምላክ ነው ስለ ሰው ማውራት አንችልም። ኢየሱስ አምላክ ብቻ ነው። እግዚአብሔር ሰዎች ክርስቶስን አስመልክቶ በእነዚህ ጉዳዮች ላይ ይደራደሩባቸው የነበሯቸው ጉዳዮች ትመለከቱ ሁሌ የሚያነሱት አንድ ትልቅ ነጥብ አለ። የክርስቶስ ማንነት ይዛባ የዳንበት ወንጌል ይዛባ ሰው መሆኑ ከተጣለ አዳኛችን ሌላ ፍጡር ሆነ ጠበቃይ ነው ሊቀ ካህን ነው አማላጅ ነው ለኔ ሞተልኝ አስታረቀኝ ወደ አብ አስገባን የሚለው ሁሉ ያፈርሳል። ስለዚህ እግዚአብሔር ሰዎች ምንድነው የሚያምኑት? እንዴ በስዕላዊ ሁኔታ እንድታውት ያን እንደዚህ በጥቂት ነገር አንዳንድ ጻፊዎች የሚሉትን ላሳያችሁ። ኢየሱስ መለኮት አለ የሰው ባህሪ አለ የመለኮት ባህሪ አለ። የሰው ባህሪው እንዳለ ነው የመለኮት ባህሪ ደግሞ አለው። ሁለት ባህሪያቶች አሉት የመለኮትና የሰው ባህሪ አለው። ነገር ግን ኢየሱስ ግን አንድ ጌታ ነው። ለምን ቢባል የትምቦታ በወንጌል ውስጥ ኢየሱስ አንድ ሰው አንድ አምላክ ሲሆን አይታይም። ከሞቱ በፊትም ቢሆን ከሞቱ በኋላ ሲነሳ ሲናገር ብታውት ስለራሱ ሲናገር ሁለት አይነት ሰውን እንዲያውቁ አድርጎ ሲናገር አይታይም። ራሱን ከፍሎ ያላቀረበው ኢየሱስን ከፍሎ ማስተማር ትልቅ አደጋ አለው። ጌታችን ኢየሱስ ክርስቶስ ባልተከፈለ ማንነት መለኮታዊና የሰውን ባህሪ በራሱ ያዘ ነው። ስለዚህ መጀመሪያ ላይ አነበብነው ቃል እንደሚነግረን የተሰጠን ወንድ ልጅ ኃያል አምላክ ነው። ክብር ለእግዚአብሔር ይሁን። ኃያል አምላክ ነው። አያችሁት? ኃያል አምላክ ብቻ አይደለም፣ በዳዊት ዙፋን ላይ የሚቀመጥ የዳዊትም ልጅ ነው። እነዚህ ምስጢራቶች በመጽሐፍ ቅዱስ ውስጥ መጠበቅ አለባቸው። የክርስቶስን ማንነት ማዛባት ብዙ ጣጣ ያመጣል። የማይነካው የወንጌል ክፍል የለም። ለምን? ቤተክርስቲያን የቆመችበት የገሃነም ደጆችን የምትቋቋምበት ምስጢር ክርስቶስ ማን ነው የሚለው ነው እንጂ ሃይማኖት የሚያስተምረን እንደ ድግምት ወይም ደግሞ እንደ ልምድ የምናረገው ሌላ ነገር አይደለም። መውደቅም መነሳትም መዳንም መኮነንም ዓለምን ድል መንሳት ሁሉ በሱ ነው ያለው። አሜን። አንደኛ ዮሐንስን አብረን እንመልከት። በዚህ አጠቃልላችኋለሁ። ሰፋ ያለ ትምህርት ነው፣ ሰዓትም ብዙ ወስደናል። እግዚአብሔር የተመሰገነ ይሁን። ምዕራፍ 5 አንደኛ ዮሐንስ ቁጥር 4 ከእግዚአብሔር የተወለደ ሁሉ ዓለምን ምን ያረጋል? ዓለምንም የሚያሸንፈው ምናችን ነው? ክብር ለእግዚአብሔር ይሁን። ዓለምን የሚያሸንፈው ምናችን ነው? አሁን እምነት እንግዲህ ስለ ስንል እንግዲህ አይዞኝ እምነት አለኝ ዓለምን የሚያሸንፍ ብሎ ከየት ያመጣዋል ሰው እምነት? እንዴት ያለ እምነት ነው ዓለምን የሚያሸንፈው? ምንድን ነው ዓለምን አሸንፋለሁ ብሎ እንዳቢል እንዴት ነው የሚሆን? ዘራፌ ጠቅላሽ ከር ያለ ሁሉ ጀግና አይሆንም አይደለም? እንዴት ነው እምነት? ልብ በሉ። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ሰይጣን እንድል መነነሳው ዓለምን የምናሸንፈው ኢየሱስ የእግዚአብሔር ልጅ እንደሆነ በማመን ብቻ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ በማመን የዘላለም ሕይወት እናገኛለን። ኢየሱስ የእግዚአብሔር ልጅ እንደሆነ በማመን ዓለምን እናሸንፋለን። ኢየሱስ የእግዚአብሔር ልጅ በመሆኑ እንድናለን። ክብር ለእግዚአብሔር ይሁን። የመጨረሻ ምስጢር ላታያችሁና እንደርስ። ኢየሱስ ሰው የሆነበት ምስጢር ለኔና ለእናንተ ምን ጥቅም አለው? ብዙ ጊዜ ሳስተምር ደጋግሜ እንደነገርኳችሁ ወደ ጌታ ልጆች አንድ ነገር እንመልከት። አንድ ሰው እኔና እናንተ ሊረዳን ቢመጣ ወደዚች ፕላኔት ገብርኤል ቢመጣ ረርቶን ቤት ብርቅ ነው። መላእክቶች መጥተው ጎብኝተው ሰዎችን ልጆች መርዳታቸው ለአፍታ መታየታቸው አንድ ነገር ታምር ሰርተው መሄዳቸው ድንቅ ነው፣ በጣም ድንቅ ነው። በዚህ መንገድ እግዚአብሔር ቸርነትን ለሰው ልጆች አርቋል። በምድር ላይ እግዚአብሔር ከላካቸው መላእክት እያንዳንዳቸው ስማቸው ግብራቸው ተጠርቶ ይችን ዓለም መተው የሰሩ ሥራ ሁሉ ቢደመር ኢየሱስ ያደረገውን ሊመጥን የሚችል ለሚዛን የሚበቃ ክብደት የለው። ለምን? ኢየሱስ የመጣው እንደነሱ አይደለም። እንዴት ነው የመጣው? ለረጅም ጊዜ ስለመጣ እንዳይመስላችሁ። ለረጅም ጊዜ አይደለም የመጣው። ኢየሱስ ሲመጣ ምንድን ነው ያለው? የሰውን ነገር በመላእክቶች በመጣ ምክር በመላእክት በኩል በተሰጠ ትእዛዝ በነቢያት በተደረገ በብዙ አይነት አሰራር የሰው ታሪክ ሊለወጥ አልቻለም። የሰውን ታሪክ የምለውጠው እኔ ነኝ። የሰውን ታሪክ እኔ ደግሞ ሄጄ በሌላ ትምህርት አይደለም የምለውጠው፣ በሌላ ምክር አይደለም የምለውጠው። የሰው ነገር የራሴ ጉዳይ እንዲሆን ከዚህ በኋላ ሰው ሆናለሁ ነው ያለው። አምላክነቱን ሳይጥል አምላክነት አይለወጥም። ከዚህ በኋላ ሰው መሆን ከዚህ በኋላ ለሰው እንዴት ሰው መሆን እንዳለበት በምክር እኔ የምመኝለትን አይሆንም፣ በትምህርትም አይሆንም፣ በትእዛዝም አይሆንም፣ በምንም አይሆንም። እኔ የሰውን ታሪክ የራሴ ገንዘብ አድርጌ ለዘላለም የሰው ልጆኝ የምኖርበትን ታሪክ አመጣለሁ። ኢየሱስ ክርስቶስ አዳም አሃ ብሎ እንደተፈጠረ አዲስ ሰው አልሆነም። የኔና የናንተን ማንነት በዚች ፕላኔት እርዝ መጥቶ የዛሬ 2000 ዓመት ከድንግል ማርያም ተወልዶ እንደኛ የሚበላ የሚጠጣ እንደኛ ተወልዶ ያደገ እንደኛ መከራን ሊቀበል የሚችል የሚሞት አካልና ባህሪ ተካፍሎ በምድር ላይ ተመላለሰ። ለምን? የርሱን ለኛ ሊያደርግልን የኛን ለራሱ አደረገ። የርሱን ለኛ ሊያደርግልን የኛን ለራሱ አደረገ። ከዚህ በኋላ የሰው ነገር ኢየሱስ ክርስቶስ ጋር የኬዝ ጉዳይ አይደለም። ጠበቃ ጋር ስትሄዱ የኔ ጉዳይ እንዴት ነው እንደው ማይ ሎየር ብላችሁ ብትጠይቁት ኦፍ እስቲ ዋትስ ዩር ኔም ጎ ቱ ማይ ሴክሬታሪ ይላችኋል። ፋይል ያወጣል። በመንግስተ ሰማይ የኔ ጉዳይ የናንተ ጉዳይ ኬዝ አይደለም። ኢትስ ጂሰስ። በመንግስተ ሰማይ የኛ ጉዳይ ጂሰስ። አይ አበዛው አረኔ አይደለሁም መጽሐፍ ቅዱስ ነው የሚለው። ዕብራውያን ምዕራፍ 6 መጽሐፍ ቅዱስ ነው የሚለው። አንዳንዱ የሚለው ያስፈራል፣ ነገር ግን ክርስቶስ ይሆነልን ስለሆነ ልባችንን ያስፋ ነው እንጂ አረ ብዙ ሆኗል፣ ብዙ ይሆንልናል። እግዚአብሔር ይመስገን። ኢየሱስ በሰማይ የሚታየው እንዴት እንደሆነ እስኪ ተመልከቱት። ምዕራፍ 6 ቁጥር 20 ላይ በዚያም ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ። ስለ እኔ ገባ በሉስቲ። ምዕራፍ 9 ክብር ለእግዚአብሔር ይሁን። ቁጥር 24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ቅድስት ምን አረገ? ወደ እርሷ ወደ ሰማይ ገባ። ምን ሊያረግ ነው የተገባው? ስለኛ ሊታይ። ሃሌሉያ። ኤፌሶን ለምንድን ነው ሁሉም የሆነው? ምክንያት መጽሐፍ ቅዱስ ሲነግረን ተመልከቱ። ቁጥር 4 ዓለም ሳይፈጠር በሉ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ። እግዚአብሔር ይሄን ነው የሚፈልገው። ዓለም ሳይፈጠር ጀምሮ የፈጠርኳቸው የሰው ልጆች በፊቴ ነውር የሌለባቸው በፍቅር እንዲሆኑ ነው የምፈልገው። ግን ይሄን እንዴት አቺቭ ማድረግ ይችላል? እንዴት ነው የሚሆነው? ይሄም የሆነው አለ እግዚአብሔር በክርስቶስ ስመርጣቸው ነው አለ። በክርስቶስ በልጄ ስመርጣቸው ነው አለ። በፍቅር እንሆን ዘንድ በክርስቶስ መረጠን በሉ። ቁጥር 5 እንበለው በበጎ ፈቃዱ እንደወደደ
በኢየሱስ ክርስቶስ ሥራ ለርሱ ልጆች ልንሆን አስቀድሞ ወሰነ። አያችሁት? ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምዕራፍ 2 ተመልከቱት ምን እንደሚል ቁጥር 6 እና 7 አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ እስከ መስቀል የሰራውን ሥራ የሚክድምነት የለም። እሱማ ሞቷል፣ ለኛ ነው ሞተው፣ ለኛ ነው። ከዛ በኋላ መሰላል ነው የምንፈልገው። የምን መሰላል? ጻድቃን ቅዱሳን ያለነሱ እንዴት እንደርሳለ? እሱ አምላክ ነው። አምላክነቱ መች ተካደ? እስከ መስቀል ድረስ ክደነው ነበር እንዴ? አማኑኤል እግዚአብሔር ከኛ ጋር ሆነ ነው የምናምነው። ሲወለድም አምላክ ነው፣ ሲሞትም አምላክ ነው። ይሄንን ለማስረዳት ብዙ ጊዜ ይጠይቃል። ነገር ግን ከሞቱ በኋላስ? ከከበረ በኋላስ? ቁጥር 6 እና 7 ወፍራም ጥቅስ፣ በእግዚአብሔር ዘይት የራሰ ጥቅስ። በሚመጡ ዘመናት በሉ፣ እነዚህ ዘመናት መጥተዋል። በሚመጡ ዘመናት ወዴት ነው የምታዩት? ወደዚህ ነው የምታዩት? ወደሚመጡት ነው ወደሚመጡት በሚመጡት ዘመናት በል ውስጤ በክርስቶስ ኢየሱስ ለኛ ባለው ቸርነት ሃሌሉያ። ገና በሚመጡት ዘመናት እንኳን በሞቱ በተሰራ ብቻ አይደለም፣ ብዙ ቸርነት በክርስቶስ ገና አለ፣ ተዝቆ የማያልቅ። አያችሁት? ለኛ ባለው ቸርነት በሉ ከሁሉ የሚበልጠውን የጠጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አረገን? ሃሌሉያ። ይህንን እግዚአብሔር ልባችን ይክፈት እንጂ አንድ ወንድም እንዲህ ያለ ትምህርት ሳስተምር ወፍራም ቁርሻ አፌም ተከፍቶም አልወስደው ልስታጎርሰኝ አየሁ አለ። እግዚአብሔር ልብህን እንዲያሰፋ ልጸልይ አልኩት። ልባችን ሲጠብ እግዚአብሔር የሚያጎርሰን ሁሉ ይጠብብናል መሰለኝ። ይሄ ትልቅ ነው። ይሄ ጉርሻ አይደለም። ይሄንን እግዚአብሔር ልብን ካላሰፋ ሰው ሊቀበለው አይችልም። አያችሁት? ምን ይላል? ከእርሱ ጋር ምን አረገን? አስነሳን። ከዛስ? በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር ምን አረገን? አስቀመጠን። ለምንድን ነው የሚሆነው? ይሄን ማለት አይቻልም። ኢየሱስ ለሰው የሚሆነውን እስከምን እንደሆነ አሳይቷል። እኛ ሰይጣን በሚያመጣው የሃይማኖት እይታ ክርስቶስን በሚጋርድ በተረገመ ወንጌል እኛን ከርሶ ለማራራቅ ሰዎች ብዙ የሆነ የስተት ትምህርት ያስተምራሉ እንጂ እሱ ወደዚህ ዓለም ሲመጣ በውልደቱ በበረት፣ አስተዳደጉ በደሃ ቤት፣ ዋኖስና ርግብ ነው ያቀረቡለት። ሀብታም አልነበሩም። እነ ማርያም አናጢ ቤት ነው የተወለደው። ኢየሱስ በርግዝናው እንኳን ጊዜ ሊወለድ ሲል በአህያ ውርንጭላ ሄደችው። ማደሪያ ቤት እንኳን አልተገኘለትም። እስከምን ለሰው እንደተሰጠ ድሆች ጎስቋሎች እንዲያገኙት ልደቱን ያከበሩለት ነገስታቶች፣ አዋቂዎች፣ ባለስልጣኖች አይደሉም፣ እረኞች ናቸው የመጡት። እረኞች መላእክቶቹ የዘመሩት ቤተ መንግስት ኮንሰርት አይደለም ያሳዩት። ሌሊት እንቅልፍ ስራቸው ላደካከማቸው ለረኞች ነው የምስራቹን የተናገሩት። ለሰው ልጆች ሁሉ የምስራች የአማኑኤል መወለድ። ካደገም ትልቅም ከሆነ በኋላ ታምራትም ሁሉ ሲያደርግ ባለጠጎች ጋር ሄደም፣ አሳጥማጆች ጋር ያልተማሩ ነው የተጠጋው። ተጋብዞ የገባ ኃጢአተኞች ቤት ነው። ብዙዎቹ በስነ ስርዓት የጋበዙት ያላቸው ናቸው። እቤቴ ግባ ብለው የሚፈሩት ጋር ግን ዘው ብሎ ነው የሚገባው። ግድ እያለ ነው ሳምራዊቱን ሴት የእግዚአብሔር ጸጋ ግድ እያለው የሄደው፣ ፍቅር ግድ እያለው የሄደው። ሳምራዊቱን ሴት እኛ ብናገለግል በሳምራውያን መንደር መሄድ አይፈልጉም አይሁዶች። ዙሪያውን ነው የሚሄዱት፣ ወደ ገሊላ፣ ወደ ሰሜን ሲሄዱ፣ ወደ ናዝሬት ሲሄዱ። እሱ ግን በሳምራውያን መንደር አለፈ።
ለርኩስ ነው የሚቆጥሯቸው እንኳን በመንደራቸው ሊገቡ ውሃ ጠጭኝ አላት። አምስት ባሎች አሏትን ለቀመዛሙርቱም ተቸግረው ነበር እንዴት ነው እሱ ይሄ ነገር አሉ። ዊርድ ነው ኢየሱስ ለኛ ሚዛን የሚመች አይደለም። አጥያተኛ ሴት መታግሩ ላይ ስታጥብ ይሄስ እንደው እግዚአብሔር ሰው ቢሆን ኖሮ ማን መሆኗን ባወቀ ነበር። አረ ጋጉል ሳረግ ነው እንደጋበስኩት እንደው ቤቴንም አረከሰች ይያለ ፈሪሳዊው ሰው ተጸየፋት። ያ ኢየሱስ ዛሬም እንደዚህ ነው። የሃይማኖት ካባ የለበሱት ጋር አይሄድም። ዛሬም የሚሄደው የጠፋ በግ ነው ፈላጊ ነው። ዛሬም ኢየሱስ የሚገኘው ድሆች ጋር ነው፣ ጎስቋሎች ጋር ነው። ሐዋርያቱ በደንብ ገብቷቸዋል። ወርቅ ቀለበት ያረገ ሀብታም ሰው ሲመጣ አለም ይባል ወንበር ለቀቀለት ነው የምትሉት እናንተ ነው ያሉት። በከፍታም እናስቀምጣው በኢየሱስ ቤት እንደዚህ የለም። ኢየሱስ እንደዚህ ነው። ዛሬም ባህሪው አልተለወጠም። እግዚአብሔር ይመስገን። የጠፉትን ፈላጊ ነው። እግዚአብሔር ስም የተባረከ ይሁን። ይሄ ምስራች ለማን ነው መነገር ያለበት? ላላቸው ለሞላላቸው አይደለም፣ ለድሆች ነው መነገር ያለበት። እግዚአብሔር አፋችንን ይክፈት። ይሄ ተሰጠው እንደ ልጅ ዛሬም እንደተሰጠ ነው። ላልሰሙ እግዚአብሔር እንዴት እንደወደዳቸው ክርስቶስ እንደተሰጠላቸው እንዲያውቁ መናገር የኛ ኃላፊነት ነው። ይሄ ኢንተርቴንድ ምን ሆነበት የሰማን ይገርማል ምን ነው አይደለም። ይሄንን የምስራች ልናገር ግዴታ አለብኝ። እንደውም ሲናገረኝ እንዴት ወደ ጌታ እንደመጣ በጣም ልጅ ያለው በገጠር ውስጥ ባባቴ እርሻ ጋር ራእይ አየሁ አለ። ኢየሱስ መስቀል ተሸክሞ አየሁ አለ። ሊትራሊ ሳድግ ይህንን ነገር ለዓለም ሁሉ እናገራለሁ አልኳለ። ኢየሱስ ክርስቶስ ነኝ። ሳድግ ትልቅ ሰው ሲሆን ይህን እናገራለሁ አልኳለ። አገልጋይ ሆነ። እናንተ ይህን አይታችሁ ምን ትላላችሁ? ውጦ ቁልጭ በቃ ወንድ ልጅ የተሰጠው ለማን ነው? ለጎረቤታችሁ ነው? መስሪያ ቤታችሁ ላሉ ሰዎች ነው? መመስከር አትችሉም? ኢሳይያስ ምዕራፍ 9ን አንብቡ። በዚህ በክርስማስ ጊዜ ይህንን ባላነብ ጊልት ይገለኛል። may I read this for you? እንግሊዝኛ ማንበብ አትችሉም? አይፎን ገላግል ያለ በድምፅ ያነብላችኋል። አንብበሉት። ማንበቢያው መጫን ካልቻላችሁ በእንግሊዝኛ ዳውንሎድ አድርጉና እባክሽን እስቲችን አንብቢው። ዛሬ እንደው ይሄን ተምሬ ነበረ። እባክሽን ይሄን አንብቢው። እባክሽ ተመልከችው። እባክ ተመልከተው። The reason for the season is who? Jesus. እኛ ይሄን የምስራች ካልተናገርን ትልቁ ጉድለት ነው። እኔ እዚህ ዳይን እንደተወጣው በሌላም ቦታ መወጣት ግዴታዬ ነው። እግዚአብሔር አንድያ ልጁን ሰጥቷል። እንዴት እንቀበለው? ስምዖን ኢየሱስን ይዘውት ሲመጡ ከእናቱ ከማርያም ተቀብሎ አቀፈው፣ ወደ ደረቱ አስጠጋው። በጣም ጌታ ሆይ አሁን ደቃልህ ባሪያህን በሰላም ታሰናብተዋለህ፣ አይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንህን አይተዋል አለ። ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብም ለእስራኤል ክብር ነው። የክርስቶስ ክብር የዓለም ብርሃንነቱ በልባችሁ ካልገባ ምን ችግር በውስጣችሁ እንዳለ ከእግዚአብሔር ጋር ተወያዩ። ኢየሱስ የዓለም ብርሃን ነው። ኢየሱስ የዓለም ብርሃን ነው። ለእስራኤል ክብር ነው። ለእኛ ክብር ነው። በዚህ በልደቱ ጊዜ ስለ እሱ ባንናገር ሾፕ ለማድረግ ብትንከራተቱ ልንገራችሁ፣ ዩ ሚስ። እኔ ልጆቼን ምን እንደሚገዛላቸው ሲጠይቁ the gift that God gave us ያንን ጊፍት ሳንነጋገር ምን እንዳረጋችሁት ስጦታ አልገዛም ብያችኋለሁ። It is to celebrate this beautiful gift. Priceless gift.